ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 25 2015 ዓ.ም ዝግጅታችን ጀምረ ትውልደ ኢትዮጵያውያን ለተሻለ ቤተሰባዊና ማህበራዊ ስኬት ምን ማድረግ አለባቸው? ምንስ ይፈትናቸዋል?
የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅመው ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው።
ቀደም ብለን የሰማናቸው ትውልደ ኢትዮጵያውያን በጤና፣ በትምህርት፣ በመዝናኛና በጤናማ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃ የሚያጋራው ተያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ ተቋም መስራች ዶክተር እልልታ ረጋሳን ነው። ዛሬ ምሽት በተያያዥ ጉዳዮች ላይ ሀሳቦችን ያቀብሉናል። ሌሎች አበይት ጉዳዮችንም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የዛሬውን ስርጭት በመምራት አብሬያችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኤርትራ ሰራዊት ከኢትዮጵያ ሙሉ ለሙሉ ለቆ አለመውጣቱን አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናገሩ። ይህ መረጃ የኢትዮጵያ መንግስት ባለስልጣናት ቀደም ሲል ከሰጡት ጋር እንደሚቃረን ሮይተርስ ዘግቧል። የኢትዮጵያ መንግስትና ህወሓት ደቡብ አፍሪካ ላይ ባደረጉት የሰላም ስምምነት መሰረት የውጭ ኃይሎች ከኢትዮጵያ ለቀው እንደሚወጡ የሰፈረ ሲሆን የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዛሬ ከናይሮ ኬንያ ለጋዜጠኞች በሰጡት መግለጫ የኤርትራ ወታደሮች ከትግራይ ክልል ከተሞች ለቆ በመውጣት ድንበር አካባቢ መድረሳቸውን ገልጸው ሙሉ በሙሉ ከኢትዮጵያ ምድር ለቀው እንዲወጡ እንጠይቃለን ብለዋል። አምባሳደሯ ለዚህ ግምገማቸው ምንም መረጃ ወይም ምንጭ አለመጥቀሳቸውን ሮይተርስ ጨምሮ ገልጿል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ከሮይተርስ ለቀረበላቸው ጥያቄ ምላሽ እንዳልሰጡ የዜና ወኪሉ አያይዞ ጠቅሷል። የሜንፊስ ፖሊስ 5 የፖሊስ መኮንኖች የ29 ዓመቱን ጥቁር አሜሪካዊ ታየር ኒኮላስን ለሞት ያበቃውን ድብደባ ሲፈጽሙ የሚያሳይ ቪዲዮ ትላንት አመሻሹ ላይ ይፋ አደረገ። በ3 ደቂቃው ቪዲዮ የፖሊስ መኮንኖቹ ታየርን በጭካኔ ሲደበድቡት ያሳያል። ሁለቱ ፖሊሶች ወጣቱን መሬት ላይ አስተኝተው ተጭነው ይዘውት አንድ የፖሊስ ዱላ ያያዘና ሌሎች 2 ፖሊሶች ሆነው ከላይ ሲደበድቡት በምስሉ ላይ ይታያል። በሌላ ለአንድ ሰዓት በሚታይና በተለያየ ካሜራ በተቀረጸ ምስል ላይ ደግሞ ታየር ኒኮላስ የእናቱን ስም እየጠራ ሲጮህ ይሰማል። ይህ ቪዲዮ ከተለቀቀ በኋላ የሜንፊስ እና ሌሎች የዩናይትድ ስቴትስ ከተማ ነዋሪዎች የተቃውሞ ሰልፍ ለማካሄድ ዝግጅት የጀመሩት ትላንት ምሽት ላይ ነበር። የ29 ዓመቱ ሟች ቤተሰቦች የሚደረጉት የተቃውሞ ሰልፎች ከብጥብጥ የጸዱ እንዲሆኑ ተማጽኖ አሰምተዋል። ትላንት ምሽት የሜንፊስ ጎዳናዎች ላይ የተጀመረው የተቃውሞ ሰልፍ በዋሽንግተን፣ አትላንታ እና ኒውዮርክ ቀጥሏል። የ29 ዓመቱ ታየር ኒኮላስ በፖሊሶች ድብደባ ከደረሰበት ከ3 ቀናት በኋላ ሕይወቱ ማለፉ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በአዲሱ ዓመት መቀበያ ቀን በዩክሬን ዶኔትስክ ከተማ ማኪቭካ አቅራቢያ በሚገኙ የሩሲያ ወታደሮች ላይ በተፈጸመ ጥቃት ከ300 በላይ የሚሆኑ ሰዎች ላይ ከፍተኛ ጉዳት ሳይደርስ አይቀርም ሲል የብሪታንያ መከላከያ ሚኒስቴር ቅዳሜ ዕለት አስታወቀ። ሚኒስቴር መስሪያ ቤቱ ብዙዎቹ ከመቁሰል ይልቅ ተገድለዋል ወይም ጠፍተዋል ብሎ እንደሚያምንም ጨምሮ ገልጿል። መስሪያ ቤቱ እንዳለው የሩሲያ አቻው ባልተለመደ መልኩ በሰራዊቱ ላይ ጉዳት መድረሱን በይፋ ቢያስታውቅም ሩሲያ የተገደሉት 89 ብቻ ናቸው ስትል ተናግራለች። ሩሲያ ባደረገችው ግምገማ በተፈጸመው ጥቃት ላይ አስተያየት ከመስጠት መቆጠብ እንደማትችል ተረድታለች ያለው የብሪታንያ ሚኒስትር ለዚህም ምክንያቱ ሁኔታውን ተከትሎ የሩሲያ አዛዦች ሰፊ ትችት ስለደረሰባቸው መሆኑን ገልጿል። በዩክሬን ምስራቃዊ ክፍል ከባድ ጦርነት መቀጠሉን ተከትሎ ሩሲያ አርብ ዕለት ባካሄደችው የሚሳኤል ጥቃት ቢያንስ 10 ሲቪሎች መገደላቸውን ዩክሬን አስታውቃለች። ሌሎች 20 ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቭ አርብ ዕለት በሰጡት መግለጫ ምዕራባውያን ሀገሮች ለዩክሬን የሚሰጧቸው ታንኮች የኪየቭ ወታደራዊ ተስፋን አይረዳም፣ በምትኩ የምዕራቡን ዓለም ሀገሮች ከሀገራችንና ከህዝባችን ጋር አዲስ የግጭት ደረጃን ይወስዳል ብለዋል። የዩክሬን ፕሬዝዳንት ዘለንስኪ ሐሙስ ዕለት ባደረጉት ንግግር ታንኮችን ጨምሮ የላቁ የጦር መሳሪያዎችን ለመስጠት ቃል እየገቡ ያሉ ሀገሮች ቁጥር እየጨመረ በመምጣቱ ምስጋናቸውን የገለጹ ሲሆን ቃል የተገባውን የጦር መሳሪያ በፍጥነት የማድረሱን አስፈላጊነትም አጽንኦት ሰጥተውበታል። በመጨረሻም የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ አቡነ ፍራንሲስ በሚቀጥለው ሳምንት ወደ ኮንጎና ደቡብ አፍሪካ ሲደርሱ በሺዎች የሚቆጠሩ ሰዎች ከመስቀሉ ምልክት በበለጠ በዛ መገኘታቸው በሚሰጠው ትርጉም ላይ ልዩ ትኩረት ያደርጋሉ ተብሎ ይጠበቃል። ብዙዎችም ከተቀመጡበት ዊልቸር ላይ ሆነው እሳቸው የራሳቸውን ዊልቸር እንዴት እንደሚጠቀሙበት እያዩ ራሳቸውን ያጽናናሉ ተብሎም ታስቧል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 25 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ በፌስቡክ ገጻችን @voaamharic ላይ ይደመጣሉ። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በኢትዮጵያ ከፍተኛ ትምህርት ተቋማትም ሆነ በሌሎች የትምህርት ተቋማት ያለውን የትምህርት ጥራት በአጭር ጊዜ ውስጥ ለማሻሻል የተለያዩ እርምጃዎች እየተወሰዱ እንደሚገኝ ይነገራል። ከነዚህ መካከል አንዱ የመንግሥት ትምህርት ቤቶችን ደረጃ በደረጃ ራስን ማስቻል እንደሆነም በትምህርት ሚኒስቴር የአስተዳደርና መሠረተ ልማት ሥራ አስፈጻሚ መሪ የሆኑት ዶክተር ሰለሞን አብርሃ ባለፈው ዝግጅታችን በሰፊው አብራርተዋል። ከእሳቸው ጋር ቆይታ ያደረገው መለስካቸው አምሃ የመጨረሻውን ክፍል ይዞ ቀርቧል።
የአንድን ራስ ገዝ ዩኒቨርሲቲ የነጻነት አድማስና ጥንካሬ የሚወስኑት ጥቂት የማይባሉ ታሳቢዎች ቢኖሩም የዩኒቨርሲቲው የበላይ አመራር ቦርድ ከቀዳሚ ታሳቢዎቹም ቀዳሚ ነው። ስለሆነም የቦርዱ አባላት ስብጥርም ወሳኝ መሆኑ በብዙዎች ዘንድ ተቀባይነት አለው። በኢትዮጵያ ዩኒቨርሲቲዎች ከቀድሞ ጀምሮ እስከ ዛሬ ድረስ የቦርድ አባላቱና ሰብሳቢዎቹ በአብዛኛው ቁልፍ የመንግሥት ሥልጣን ያላቸው ግለሰቦች ናቸው። በዚህ ረገድ ተጨባጭ ለውጥ እስካልተደረገ የዩኒቨርሲቲዎችን ነጻነት የሚጋፋና የሚሸረሽር እንደሚሆን ብዙ ክርክር የሚያስነሳ አይደለም። በትምህርት ሚኒስቴር እየተከናወነ የሚገኘው ለውጥ ወይም ሪፎርም ለዚህ ምን መድኃኒት አለው? ዶክተር ሰለሞን ምላሽ አላቸው።
የቦርድ አወቃቀሩ በጣም ነጻ ገለልተኛ የሆነ ቦርድ ይቋቋማል ተብሎ የሚታሰበው ዋናው ሐሳብ ሽም እሱ ነው። አውቶኖመስ ራስ ገዝ ሲሆኑ ተቋሙን ሊያሻግሩ የሚችሉ ግለሰቦች የሚሰባሰቡበት የቦርድ ውህደቱ የቦርድ ስብጥሩ ለዛ ተቋም ራስ ገዝነት ለዛ ተቋም በፋይናንስም በምንም ራሱን ማደግ እንዲችል በአካዳሚክሱም በፋይናንሱም ራሱን ካፓሲቲ ሊያደርግ በሚችልበት አግባብ ሊያግዙ የሚችሉ አቅጣጫ ሊጠቁሙ የሚችሉ የቦርድ አባላት ይገባሉ ብለን የምናስበው አሁንም ቢሆን ያለው አደረጃጀት ከፍተኛ ሪፎርም አድርገንበታል። የቦርድ አሁን ለምሳሌ አሁን ክረንት ያለው የቦርድ አደረጃጀት በገልጽልህ የመንግስት ኃላፊዎች አሉ። ኦፍ ኮርስ የመንግስት ኃላፊ ውሳኔዎች እንዲወሰኑ በማድረግ ረገድ የመንግስት ፍላጎት እንዲንጸባረቅ ፖሊሲዎች በፖሊሲው አቅጣጫውን ተከትሎ ተቋማት እየመሩ እንደሆነ ለመከታተል አንድ የመንግስት ኃላፊ ነው ያለው። አሁን ባለው ሁኔታ አንድ የመንግስት ሰብሳቢ ቢሆነው ከመንግስት ከፍተኛ ኃላፊ ሆነ ሰው ሰብሳቢ እናደርጋለን። ከዛ ውጭ ግን ከምርምር ተቋማት አንድ አቦርድ አባል አለ። ከምርምር ተቋማት፣ ከቢዝነስ አካባቢ ያሉ ሰዎች፣ ከነጋዴዎች፣ ከንግድ ማህበረሰብ አንድ ሰው አስገብተናል። ከፕሮፌሰሮች ሁሉም ዩኒቨርሲቲ ላይ አንድ ሰው አስገብተናል። ሰው ስብጥሩ አሁንም ያለው ስብጥር ሰባት የቦርድ አባላት አሉ። ሰባት የቦርድ አባላት ላይ አንድ የመንግስት ሰው ብቻ ያስገባሩ አሁን ባለው ደረጃ ሪሰንትሊ ሪፎርም ያደረግነው የቦርድ አደረጃጀት አለ። ያደረገው ሪፎርም ላይ በግልጽ እንደሚያሳየው አንድ የመንግስት ኃላፊ አለ፣ አንድ ከምርምር ተቋማት የምርምር ተቋማት ስለሆኑ ያንን ምርምር ሊያግዝ የሚችሉና አቅጣጫ ሊጠቁም የሚችል አንድ ተመራማሪ በምርምር ተቋም ላይ የሚሰራ ተመራማሪ የሆነ ሰው አንድ ገብቷል። አካዳሚክ ላይ የሚሰሩ ስለሆኑ በሀገራችን ውስጥ የፕሮፌሰር ማዕረግ ያገኙ ፕሮፌሰሮች የዛ የቦርድ አባል እንዲሆኑ አድርገናል። ተቋማት ቅድም እንዳልኩት ዌይ ፎርዋርድ ኢንተርፕራይዝ እያቋቋሙ በሀብት ራሳቸውን እንዲያደራጁ ይፈልጋል። ቅድም ሰው ከንግድና ማህበረሰብ ሚስት አብርተን አንድ በንግድ ውስጥ ያለ ሰው እዛ ውስጥ እንዲገባ አድርገናል። ስለዚህ ስብጥሩ አሁን ያለው የቦርድ አደረጃጀት ሪሰንትሊ ሪፎርም ያደረገው የቦርድ አደረጃጀት ከተለያየ ማህበረሰብ ክፍል ያሉ ሰዎች ተቋሙን በብቃት ሊመሩ የሚችሉ ሊያግዙ የሚችሉ ሰዎች ናቸው የገቡ ያሉት። ይሄ ተሞክሮ አሁን ሪፎርም ያደረገው የቦርድ አደረጃጀት ተሞክሮ ዩኒቨርሲቲዎች ራስ ገዝ በሚሆኑበት ሰዓት ደግሞ ከዚህ በተሻለ ደግሞ ነፃና ገለልተኛ ሆኖ ሊመራ የሚችል የቦርድ ስብጥር ለሚኖረው አሁንም በዛ ደረጃ የተደራጀ ያለው ቀጣይም በዛ መልኩ ነው ሊሆን የሚችለው።
ስለዚህ የመንግስት ተጽዕኖዎች ሊያሳድሩ ይችላሉ የሚባሉ አሰራሮች ይቀራሉ ማለት ነው። በየጊዜው የተለመደውን አይነት የተማሪዎች ምደባ ለማስቀረት ወይንም ለመለወጥ ሚኒስቴሩ ያለው እቅድ ምንድን ነው? ይሄ ከተማሪዎች የተለያየ ስብጥር አኳያ እንዴት ያለ ትኩረት ነው የተሰጠው? ለምሳሌ ጾታን፣ ብሔረሰባዊ ማንነትን፣ የትምህርት መስክን ለመምረጥ ተማሪዎች ያላቸው መብት ከውጤታቸው አንጻር እና የመሳሰሉት እንዴት ይያዛሉ? ምክንያቱም አሁን አነሰም በዛም በውጤት ላይ ተመስርቶ የሚመድባቸው መንግስት ነው ተማሪዎችን። ስለዚህ የእነሱን ነጻነት እስከ ተወሰነ ደረጃ ይሸረሽራል ማለት ነው። ይህ እንዴት ነው የምታየው?
ትክክል ነው። አሁን ባለው አደረጃጀት የተማሪ እንግዲህ አካዳሚ ቅድም እንዳልኩት የራስ ገዝ አስተዳደር ስንል የሚሰጣቸው ነጻነቶች አንደኛ ተቋማዊ የአስተዳደራዊ ነጻነት ነው። ቅድም እንዳልኩት መዋቅርን ራስን የመፍጠር አመራርን የመሾም በየደረጃ ያለውን አመራር ራሳቸው የመመደብ እስከ ትምህርት ክፍል ኃላፊ ድረስ ያለውን የውስጥ አሰራር የውስጥ መመሪያዎችን የማደራጀት የፋይናንስ መመሪያቸውን የሰው ሀብት መመሪያቸውን እንዴት አድርገን እንስራ የሚሆኑ መመሪያዎችን የማዘጋጀት ስልጣን ይሰጣቸዋል። አስተዳደር ነጻነት ስልስ ነው። አማራጭ አስተዳደር አካላትን በተለያየ መልኩ በነጻነት የመሾም የመሻር ስልጣን ይሰጣቸዋል። ኢንተርፕራይዞቹን በማቋቋም ሀብትን እንዲያፈሩ የማድረግ ስልጣን ይሰጣቸዋል። ከፋይናንስ አስተዳደር ነጻነት ፋይናንሱ በጀትን የማስተዳደር ስልጣን ሙሉ በሙሉ በጀትን ያስተዳድራሉ፣ ገንዘብ ይሰበስባሉ ተቋማት ከተለያየ ከትምህርት ክፍያ ከምናም ይህን የሚወስዱ የሚሰበሰበውን ገንዘብ የመወሰን ይህን ያክል ብር ነው ማስከፍል ብሎ የመወሰን። ሁለተኛ እኛ የምንወስደ እንደ መንግስት የሚወስነው ለመምህራን የሚከፈለውን ክፍያ ለምሳሌ አንድ መምህር በአንድ ሰዓት ካስተማረ ምን ያክል ይከፈለዋል የሚለው ነገር እስካሁን የምንወስነው ገንዘብ ሚኒስትር ጋር ተነጋግረ ትምህርት በመንግስት ነው የሚወሰነው። ከዚህ በኋላ የሚከፍሉትም ክፍያ የመወሰን ስልጣን እነሱ ይሰጣቸዋል። አንዱ ትልቅ ፓራዳይም ሽፍት የሚሆነ ነው። የመበደር እንትን የላቸውም፣ ስልጣን አልነበራቸውም። ይበደራሉ። ሀብት የማፍራት ስልጣን የላቸውም። አሁን ሀብት ማፍራት ይችላሉ። ኢንተርፕራይዝ ያቋቁማሉ። ይሄን እርዳታ የማግኘት ስልጣን ይኖራቸዋል። የመበደር አክሲዮን የመግዛት ሌላው ሰው ሀብት ቅድም እንዳልኩት የሰው ሀብት አስተዳደር ብለው ገለልተኛና ብቃት ያለው የሰው ኃይል የመቅጠር ስልጣን ይኖራቸዋል። የሰራተኛ ደመወዛቸውን የመወሰን የሰራተኛ ደረጃ እድገት የመወሰን አሁን የደረጃ እድገት ኬሪየር ስትራክቸሩ ደመወዙ አንድ ነው አክሮስ ዘ ካንትሪ። ለምሳሌ አንድ የዩኒቨርሲቲ ፕሮፌሰር የሚከፈለው ክፍያ አክሮስ በሀገር አንድ ነው። ደምቢዶሎ ዩኒቨርሲቲም፣ መቅደላምባ ዩኒቨርሲቲም፣ አዲስ አበባ ዩኒቨርሲቲም ያለ ፕሮፌሰር፣ ባህር ዳር ዩኒቨርሲቲም ያለ ፕሮፌሰር የሚከፈለው ክፍያ አንድ ነው። የደረጃ እድገት የምንወስነው እኛ እንደ መንግስት እኛ እየወሰን ያለ ነው። ይህንን የማስተካከል የእነሱ ኃላፊነት ይሆናል ማለት ነው። እሱን ነው የደረጃ እድገት የምንለው። ሌላው አካዳሚ ነጻነት ነው። አካዳሚ ነጻነት ስንል በዋናነት የተማሪ ቅበላ ጋር የተያዘ ነው። ቅድም ካነሳሁት ጥያቄ ጋር ተያይዞ የተማሪ ቅበላ የመወሰን ኃላፊነት እና ስልጣን ይኖራቸዋል። ከዚህ በፊት እንደሚታወቀው ተማሪ እንደ ሀገር ያጠቃላይ ፈተና ይፈተናል። ከተፈተነ በኋላ የአስራሁለተኛ ክፍል መልቀቂያ ፈተና ውጤቱን መሰረት ተደርጎ እንደ ዩኒቨርሲቲዎቹን የቅበላ አቅም ታሳቢ አድርገን ሙሉ በሙሉ ተማሪ ምደባ የምናካሄደው እኛ ነን። እንደ ትምህርት ሚኒስቴር ነው እያካሄደ ያለው። አሁን አውቶኖሞስ በሚኖሩበት ሰዓት ይሄ አስራ ስርዓት ይቀርና ተቋማት ተማሪዎች ይፈተናሉ፣ የመልቀቂያ ፈተና ይወስዳሉ። ከዛ ያንን መሰረት ተደርጎ ደግሞ ተቋማት የራሳቸውን ፈተና አዘጋጅተው ተማሪዎችን ፈትነው በራሳቸው ክራይቴሪያ እና ስታንዳርድ መሰረት ተማሪዎችን የመቀበል ስልጣን ይኖራቸዋል ማለት ነው። ይሄ አንዱ የአካዳሚክ ነጻነት መገለጫው የተማሪ ቅበላ ነው። የምትቀበለውን ተማሪ የመወሰን ስልጣን ይኖራል ማለት ነው። ከዛ በዘለለ ከሪክለሞቹን የማየት ከሪክለሞቹን የመወሰን የከሪክለም ኮንተንቱን ይዘቱን የመወሰን የሚያስተምሩበትን ሜዲየም ኦፍ ኢንስትራክሽን አጠቃላይ የሚያስተምሩበትን ስርዓት የመወሰን ስልጣን ይኖራቸዋል። የግብዓት ላይ የሚወሰን አካዳሚያዊ ነጻነታቸው በዚህ መልኩ በሰፊው የሚገለጽ ነገር ነው እና ስለዚህ ራስ ገዝ ስንል አስተዳደራዊ የሆነውን ነጻነት ይሰጣቸዋል፣ አካዳሚያዊ የሆነ ነጻነትም ይሰጣቸዋል ማለት ነው ተቋማት። ስለዚህ ተማሪ ከመቀበል ጋር ተፈትኖ የሚገቡ ተማሪዎች ይፈተናሉ። አፕሊኬሽን ይወጣል፣ ናሽናል ኮል ይወጣላቸዋል። በዛ ተወዳድረው የተቋሙ ፈተና ተፈትነው በዛ መሰረት ያለፉ ተማሪዎች ይገባሉ። ይሄ ኤክስፒሪያንስ ባይዘው አሁንም አለ በሁለቱ ሳይንስና ቴክኖሎጂ ዩኒቨርሲቲዎቻችን፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎቻችን ተማሪዎች እየገቡ ያሉ ተፈትነው ዘ ላስት ሴቨራል ይርስ ባለፉት አመታት ተማሪ ይፈተናል። የመግቢያ ፈተና ወስዶ የዩኒቨርሲቲ መግቢያ ፈተና ወስዶ ወደዛ ተቋም ይገባል። ስለዚህ አዲስ አበባ ዩኒቨርሲቲ በሚቀጥለው አመት በዚህ አመት አውቶኖመስ ሲሆን በሚቀጥለው አመት የሚቀበላቸው ተማሪዎች በራሱ ፈትኖ የሚቀበልበት ይሆናል ማለት ነው። እሱም ታሳቢ ተደርጎ ይገባል። ግን የትምህርት ቤቶቹ የኤሊት ትምህርት ቤቶች እንዳይሆኑ እንደ መንግስት ተቋምም ብዝሃነትን እንዲያማክልና ህብረ ብሔራዊ እንዲሆኑ ተቋሙ የራሱን አሰራር ስርዓት ያወጣል ማለት ነው።
የዩኒቨርሲቲዎች አካባቢው ልዩነት እንዳለ ሆኖ አገራዊ የትምህርት ይዘቱና የመርሃ ግብሮቹ የተገቢነት ፖሊሲው ምን ይመስላል? ማለት አሁን ለምሳሌ የአዲስ አበባ ዩኒቨርሲቲ አለ፣ የባህር ዳር ዩኒቨርሲቲ አለ፣ መቀሌ ዩኒቨርሲቲ አለ፣ አርባ ምንጭ ዩኒቨርሲቲ አለ። እነዚህ ሁሉ የካሪኩለማቸውን ተገቢነት ይዘቶቹ እንደሚመስሉ እነዚህን በሙሉ ከአካባቢያቸው አንጻር እየቀረጹ ይሄዳሉ። አጠቃላይ የሀገሪቱ የትምህርት ይዘት ተመሳሳይ እንዲሆንና የማይጋጭ እንዲሆን ወይም አንዱ ከፍ አንዱ ዝቅ እንዳይል ለማድረግ በሂደት ምን የታሰበ ነገር አለ በዚህ ፖሊሲ?
እንግዲህ አንዱ የአካዳሚክ ነጻነት እንደምታልኩት ከሪክለም የመወሰን ስልጣን አላቸው ተቋማት። ከሪክለማቸውን ስርዓተ ትምህርታቸውን የማዘጋጀት በዛ የመተግበር ስልጣን አላቸው ተቋማት። ምናልባት የተዋደደ ስርዓተ ትምህርት ለመተግበር አመች ላይሆን ይችላል። የአሰራር ስርዓት ግን ዞሮ ዞሮ ተቋማት እኛ ዩኒቨርሲቲ ዩኒቨርሳል ናቸው፣ በተፈጥሯቸው ዩኒቨርሳል ኔቸር። ስለዚህ የአንድ አካባቢ ተቋም ሊሆን አይችሉም። የአንድ አካባቢ ማህበረሰብን ችግር ብቻ በመማር ማስተማሩ በሚሰጡት ዲግሪ በሚሰጡት ሰርቲፊኬት የአንድን ተቋም ማህበረሰብ ብቻ የሚያማከል አይደለም። እንደ ሀገርም ናሽናሊም ነው ኢንተርናሽናሊም ነው ተማሪዎቻቸው ወጥቶ ሊሰሩ የሚችሉት። አንድ ከየትም ተቋም የተመረቀ ተማሪ ከኢትዮጵያ ወጥቶ አልፎ ሱዳን ሊሄድ ይችላል፣ አሜሪካ ሊሄድ ይችላል። አሁን ያለው ተሞክሮ እሱ ነው። የእኛ ጋር ተመራቂዎቻችን አሜሪካን ሀገር አውሮፓም ይገብቶ እየሰሩ ነው። ስለዚህ ከሪክለሞቻቸው ስርዓተ ትምህርታቸው የተዋደደ እንዳይሆን ላይሆን ይችላል፣ ግን ደግሞ አክሬዲት ይደረጋል። እንደ ሀገር የአክሬዲቴሽን ሲስተም አለ፣ ስርዓት አለ። የትምህርትና ስልጠና ባለስልጣን አለ እንደምታውቀው የተቋቋሙ። እሱ ለትምህርት የሚሰጠር የሆነ ተቋም ነው። እሱ የአክሬዲቴሽን ስራ የመስራት እና ጥራቱን ጠብቀው ስታንዳርድ ጠብቀው እየሰሩ መሆናቸው የመከታተል ኃላፊነት አለ። ስለዚህ ናሽናሊም ኢንተርናሽናሊም አክሬዲትድ የሆኑ ክሪክለሞችና ፕሮግራሞችን ነው ተቋማት ራን እንዲያደርጉ የሚፈለገው። የተቋማቱ ፍላጎት በዛ መልኩ ነው። ለምሳሌ ከሀገር የወጣ ክሪክለም ይዞ ሊወጣ አይችልም፣ ሊሄድ አይችልም። ከኢንተርናሽናሊም የወጣ ስርዓተ ትምህርት ይዞ ሊወጣ አይችልም። ስለዚህ እሱ ብዙ የተዋደደ ላይሆን ይችላል ስርዓተ ትምህርቱ፣ ግን ደግሞ በአብዛኛው መልኩ ሊመሳሰሉ የሚችሉ ነው የሚሆነው።
በመንግስት ዩኒቨርሲቲዎች እና በግል ዩኒቨርሲቲዎች መካከል ሊነሱ የሚችሉ የጥቅም ግጭቶች ላይ የሚኒስቴሩ ስልጣን ምንድን ነው? ለዚህ ህጋዊ የመፍትሄ ዘዴ ሊኖር ይገባዋል ወይ ወይም ሊበጅ ይገባዋል የሚል እምነት ሚኒስቴሩ አለ?
ዋናው ዓላማው እኮ በዋናነት የዚህ የተቋማዊ ነጻነት አንዱ ፋይዳ እሱ ነው። ፋይዳው በተቋማት መካከል ጤናማ የውድድር መንፈስ መፍጠር ነው፣ ኮምፒቲቲቭ የሆነ ኢንቫይሮመንት። ምክንያቱም ተቋማት ኮምፒቲቲቭ መሆን አለባቸው። እኛ አዲስ አበባ ዩኒቨርሲቲን የምናወዳድረው ወይም ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ የምናወዳድረው ከዚህ ካሉት ጋር አይደለም። የሚወዳደሩት ኢንተርናሽናል ተቋማት ዩኒቨርሲቲዎች ዩኒቨርሳል ናቸው በተፈጥሯቸው። ስለዚህ ኮምፒቲቲቭ እንዲሆኑ ኢንተርናሽናላይዝድ እንዲሆኑ ዓለም አቀፋዊ እንዲሆኑ ይፈልጋል። ስለዚህ እዚህ ይሄ የራስ ገዝ አውቶኖሚ ዋናው ዓላማ ምንድነው? ተቋማት በነፃነት ራሳቸውን እንዲያስተዳድሩ ሆነው ኦፕሬት በሚያደርጉበት አግባብ አንዱ ጎልቶ ሲወጣ ሌላው ደግሞ ተከትሎ እንዲወጣ ይፈልጋል። ሶ በተቋማት ማከል ጤናማ የሆነ የውድድር መንፈስ በመፍጠር ረገድ እና ጥራትና አግባብነትን ተገቢነትን የትምርት አራቱን ፒላሮች እነዚህ ፍትሃዊነትን ጥራትን ተገቢነትን አግባብነትን አራቱን እንዲያሳኩ እድል ይፈጥራል። ሶ የዚህ ውድድር መንፈስ መፈጠሩ ሶ የግልም ሊሆን ይችላል የመንግስት ሊሆን ይችላል። ለምሳሌ እነዚህ አውቶኖመስ ይሆኑ ያሉ አሉ። በቀጣይ 8 ዩኒቨርሲቲዎች ደግሞ አውቶኖመስ እናደርጋለን ራስ ገዝ እናደርጋለን። በኋላ ግን ብዙ ወደ 30-40 ተቋማት አሉ። 38 ይቀሩናል ገና ራስ ገዝ ነው። ሶ እነዚህ ራስ ገዝ የማይሆኑትም ከነዚህ ራስ ገዝ ከሆኑት ጋር እየተወዳደሩ ሞር ኮምፒት እያደረጉ ራሳቸውን እንዲፈልጉ ራሳቸውን እንዲያገኙ የማስቻል መንፈሳዊ ውድድር እንዲፈጠር የማድረግ ነው አንዱ አላማውና ይሄም እድል ስለሚፈጠር ተቋም የግሉም ይሁን የመንግስትም ይሁን እርስ በራሱ እየተወዳደረ ልክ አሸናፊ ሆኖ እንዲወጣ ነው የሚፈልገው።
በጣም አመሰግናለሁ ዶክተር ሰለሞን አብርሃ ለትብብሮ።
እሺ አመሰግናለሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። እዚህ ላይ የሙዚቃ አፍታን ውሰድ። ግርማ ተፈራ ካሳ በቅርቡ ለአድማጭ ካቀረበው የሙዚቃ መድበል አንዱን ዘፈን ይስማ። ግን የታገር ይለናል ግርማ።
ልክሻ አይደለይ በቁንጅናሽ የተረታውን በከብዶት ትናሽ ልሽሻኩኝ ሳይስ ከሚቸገር ልኑርቄ ካንቺ ግኔታገር በመልክሻ አይደለይ በቁንጅናሽ የተረታውን በከብዶት ትናሽ ልሽሻኩኝ ሳይስ ከሚቸገር ልኑርቄ ካንቺ
እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። የተለያዩ ጉዳዮች የተካተቱበት ስርጭታችን ይቀጥላል። በመቀጠል ደግሞ ባህላዊውን እቁብ ካዘመኑ ወጣቶች መካከል አንዱን እናስተዋውቃችኋለን። ምስራት ፍቅሩ ከስራ ባልደረባው ጋር በመሆን በኢትዮጵያ የመጀመሪያ የሆነ ባህላዊውን የቁብ ስራ በቴክኖሎጂ በተደገፈ ዘመናዊ አሰራር እንዲከናወን የሚያደርግ መተግበሪያ በልጽጓል። ቴክኖሎጂው ባህላዊ የቁብ አሰባሰብና አወጣጥ ስርዓት ላይ የሚታዩትን ችግሮች እንዲቀርፍ ተደርጎ የተሰራ እንደሆነ የዲጂታል እቁብ ስራ አስኪያጅ የሆነው ምስራት ፍቅሩ ይገልጻል። ከምስራት ጋር ቆይታ ያደረገው የአዲስ አበባው ዘጋቢያችን ሚካኤል ገብረመድን ነው። በመቀጠል ይቀርባል።
የዲጂታል እቁብ ሐሳብ እንዴት መጣ? ይሄን ቴክኖሎጂ ለመፍጠር ወይ ለማበልጸግ ምንድነው ያነሳሳችሁ?
ዲጂታል እቁብን ለመመስረት ያነሳሳነው ዋና ፖይንቶች አንድ ጓደኛዬ ወይም ፓርትነር ያለ ዲጂታል እቁብ ላይ መጀመሪያ እኔና እሱ አብረን እየተነጋገርን ላይክ ስለ እቁብ እንዴት አድርገን ነው መቀየር የሚቻለው? እንዴት አድርገን ነው ዲጂታላይዝ ማድረግ የሚቻለው? ላይክ ምንድነው ችግሮቹ? ትራዲሽናል እቁብ ላይ ምን ችግር አለ የሚለውን ነገር በተቻለን አቅም ለማጣራት ወይም ደግሞ ሪሰርችን ለማድረግ ሞከርን። ሶ ኢንዲቪዥዋሊ እየዞርን የተለያዩ ቦታዎች ላይ እንዴት ነው ትራዲሽናል እቁቡ እንዴት ነው የሚሄደው? ገንዘብ እንዴት ነው የሚከፍሉት? እጣውን እንዴት ነው የሚከታተሉት? ሰው ቶሎ ይደርሰዋል ወይ ወይም ሰው ገንዘብ ዲል ያለው ወይ ዲፎልት ይደረጋል የሚለውን ነገር ሪሰርቾችን ሰራን ማለት ነው። ትራዲሽናል እቁብ ላይ ወደ ቴክኖሎጂ ዲጂታላይዝ ሊደረግ ይችላል፣ ግን ደግሞ አንዳንድ ችግሮች አሉት። ለምሳሌ እጣ ወጣት ስነስርዓቱ ላይ ትንሽ ከትራንስፓረንሲ አንጻር ከግልጽነት አንጻር አንዳንድ ክፍተቶች ያየንባቸው አካሄድ አለ። ክፍያ ደግሞ ሲፈጸም እቁብ ክፍያዎች ሲፈጸሙ ሰብሳቢው ድረስ ሄዶ በካሽ የመስጠት አካሄድ አለ። ይህንን ነገር ደግሞ መቅረፍ የሚገባል። ሌሎች ደግሞ ዲፎልቶች አሉ። ሰዎች ገንዘቦቻቸውን ዲል ያደርጓሉ። አንዳንዴ በጊዜያቸው ላይ ከፍሉ ይችላሉ። በጊዜያቸው በማይከፈልበት ጊዜ ልክ እቁብተኛው እጣ ሲወጣለት ለዛም ሰው የሚደርሰው ገንዘብ ወይ ይዘገይበታል ወይም ደግሞ የተቀነሰ ወይም የተቆረጠ ገንዘብ ይደርሰዋል ማለት ነው። ሰዎች በትውውቅ ብቻ ነው እንትን የሚሉት። ሰው በትውውቅ ከሆነ ዝም ብሎ ሰው አንድ ሰው ሄዶ አምኖ ይሰጠዋል። አምኖ ነገ ግን ይመለስልኛል ብሎ ነው የሚሰጠው። በዛ ጊዜ ላይመለስ ይችላል። ገንዘብ በጊዜው ላይሰጥ ይችላል። ገንዘቡ ደግሞ ያ ሰው ምንም አግሪመንት የለውም፣ ውል የለውም ከዛ ሰው ጋር። ገንዘቡንም ይዞ ሊጠፋበት ይችላል። ይሄ ባህላዊ እቁብ ላይ አንድ ያየነው ችግር ነው። ሁለተኛ ደግሞ እጣ ወጣት ስነስርዓቱ ላይ እጣ ወጣቱ ሲወጣ ለምሳሌ አንዳንድ ቦታዎች ላይ ያየናቸው ምንድነው፣ አንዱ እጣ እንዲወጣለት ወይም በትውውቅ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በመጠቀም ልክ እጣ ወጣቱን ወደ ራሱ የሚወስድበትም አካሄድ አለ። ለምሳሌ ያየናቸው እጣው ለምሳሌ እጣው እንዲወጣለት ከተፈለገ እጣው ላይ የሱ ስም ብቻ ሁሉም ላይ ጻፍና አውጡ ይባላል። ልክ አውጥ ሲያወጣ እሱን የደረሰው ቤዚካሊ። ሶ እጣ ወጣት ስነስርዓቱ ላይም አንድ ክፍተት አይተናል ማለት ነው። ሶስተኛ ደግሞ የፔመንት ኤክስቼንጁ ላይ ቅድም እንደተናገርኩት ፔመንት ክፍያ ስርዓቱ ላይ ሰዎች በካሽ የሚከፍሉበት አካሄድ ስላለ ይህም ደግሞ ሀገራችን ኢትዮጵያም ራሱ የገንዘብ ስነስርዓቱን በሙሉ የገንዘብ እንቅስቃሴውን ሙሉ ለሙሉ ወደ ባንክ ስርዓት ላይ ለማስገባት በጣም ትልቅ ስራ እየተሰራ ነው ያለው። ከዚህ አንጻር ደግሞ ችግር ይፈጥራል ማለት ነው የገንዘብ እንቅስቃሴው። አራተኛ ደግሞ ባህላዊ እቁብ ላይ ያየናቸው ችግሮች ውስጥ አንደኛ ገንዘቡ ኮሌክት ከተደረገ በኋላ ስፔሻል አንዳንድ እቁቦች ላይ ምን ይደረጋል? ያንን ገንዘብ ለራሳቸው ጥቅም የመዋል አካሄድ አለ። ያንን ኮሌክት የተደረገ ገንዘብ ማለት ነው። በዛ ጊዜ ያደረጉት ነገር ቢዝነሱ ወይ ሰክሰስፉል ሊሆን ይችላል ወይም ደግሞ ላይሳካ የሚችልበት አካሄድ አለ። በማይሳካበት ጊዜ የእቁብተኛው ገንዘብ በዛ ጊዜ ላይሰጠው የሚችልበት አካሄድ ይኖራል ማለት ነው። ሶ ትራዲሽናል እቁብ ላይ ያሉትን ችግሮች ካየን በኋላ ይህን ነገር እንዴት ነው ልናሻሽል የምንችለው? እንዴት አድርገን ነው ችግሮቹን መቅረፍ እንችላለን የሚለውን ነገር ተነጋገር እና ወደ ቴክኖሎጂ ዲቨሎፕመንት ወይም ደግሞ ቴክኖሎጂ ወደ መስራት ተሰማራን ማለት ነው። ልክ ቴክኖሎጂ ከተሰራ በኋላ ደግሞ የተለያዩ ባለሀብቶችን ደግሞ በመሰብሰብ ደግሞ እነሱ ሼርሆልደሮች በማድረግ እነሱን እነዚህ ስራ ላይ እንዲሰሩ እና እዚህ ለውጥ ላይ ትልቅ ስራ እንዲሰሩ እነሱን ማስገብተን አብረን መስራት ጀመርን ማለት ነው። ሰው ዲጂታል እቁብ እንደዚህ የተመሰረተው ማለት ነው።
አሁን የዲጂታል እቁብ ቴክኖሎጂ በእቁብ አሰራር ይዟቸው የመጡ አዳዲስ ገጽታዎች የአሰራሮች ምንድን ናቸው?
ዲጂታል እቁብ ይዞ የመጣው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁብተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል 1000 ብር ወይም 2000 ብር ለመጣል ፍላጎት ቢኖረው፣ ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ እንደዛ ዘሴም ፍላጎት ቢኖረው፣ ግን ሁለቱም ተገናኝቶ ባይተዋወቁም ደግሞ ጂኦግራፊካል ሎኬሽናቸውም የተለያየ ቢሆንም ግን አብረው በዲጂታል እቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው። ሁለተኛው ደግሞ ከባህላዊ መንገድ በካሽ ነበር እንቅስቃሴ ያለው ሁሉንም፣ አሁን ደግሞ በዲጂታል እቁብ ምን አድርገናል ሙሉን እንቅስቃሴ እንዳለ ወደ ባንክ ስርዓት አስገብተናል ማለት ነው። ወደ ባንክ ስርዓትም ደግሞ ስናስገባው ቀጥታ ፔመንታቸውን ሄደው ባንክ ላይ እንዲከፍሉ ሳይሆን በቀላሉ አፕሊኬሽናቸውን ተጠቅሞ ሲቢ ሞባይል ባንኪንግ፣ ሲቢ ብር ወይም ቴሌ ብር በመጠቀም በቀላሉ ፔመንቶች እንዲከፍሉ መስመር ዘርግተናል ማለት ነው። ሶስተኛው ደግሞ ባህላዊ እቁብ ላይ እጣ ወጣት ስነስርዓቱ ለምሳሌ በሳምንት አንዴ በግሮሰሪ ወይም ሬስቶራንት ላይ ተገናኝተው የተለያዩ የተለያዩ ጣወጣት አካሄዶች የሚሄዱበት አሰራር አለ። እሱን አሰራር ደግሞ በአፕሊኬሽናቸው ደግሞ ቁጭ ብለው ስልኮቻቸውን በመጠቀም በቀጥታ እጣወጣት ስነስርዓቱን ደግሞ የሚከታተሉበትን አካሄድ ፈጥረናል ማለት ነው። የተለያዩ ደግሞ የእቁብ አይነቶችን ሰርቪሶችን ከትናል ማለት ነው። ለምሳሌ ፖፑላር እቁብ የምንለው አሁን ለምሳሌ ቅድም የነገርኩ ተመሳሳይ ፍላጎት ያላቸውን እቁብተኞች የሚያገናኝ ፖፑላር እቁብ የምንለው አለ። ፖፑላር እቁብ ውስጥ የተለያዩ አይነት የእቁብ አይነቶች አሉ። ለምሳሌ ሰራተኞች የሚጥሉት የእቁብ አይነት አለ። ሁለተኛ በትራንስፖርት ዘርፍ ላይ የተሰማሩ ሹፌሮች የሚጥሉት የእቁብ አይነት አለ። ሶስተኛ ደግሞ በንግድ ዘርፍ ላይ ወይም ደግሞ ነጋዴ የሆኑ ደግሞ እቁብ የሚጥሉበት አካሄድ አለ ማለት ነው። በዚህ ፖፑላር እቁብ ላይ ተመሳሳይ ፍላጎት ያላቸው ለምሳሌ አንድ ሰራተኛ ከአንድ ሰራተኛ ጋር አንድ አይነት አማውንት የሚጥል ከሆነ አብረው በዲጂታል እቁብ አፕሊኬሽን ላይ ተገናኝተው የሚጥሉበትን አካሄድ ፈጥረናል ማለት ነው። ሌላ ሁለተኛው ደግሞ የድርጅት እቁብ ወይም ደግሞ ኮርፖሬት እቁብ ብለን ደግሞ የፈጠርነው አለ። ይሄ ደግሞ ኮርፖሬት ውስጥ ለምሳሌ ሰራተኞች አንድ ድርጅት ውስጥ ያሉ ሰራተኞች ለብቻቸው መጣል ቢፈልጉ እንደ ድርጅት ደግሞ ድርጅቱ ሙሉ ለሙሉ ለሰራተኞች ዋስትና ይወስድላቸውና ላይክ ለምሳሌ አሁን ይሄንን ሰራተኛ ከወጣ ወይም ደግሞ በሚለቅ ጊዜ እናሳውቃለን በሚል አንድ አግሪመንት ከዲጂታል እቁብ ጋር በሚፈራረመው አንድ አግሪመንት ሰራተኞቹ በቀላሉ ዲጂታል እቁብ ኦፊስ ድረስ መምጣት ሳይጠበቅባቸው በቀላሉ እቁብ የሚጠሉበትን ማሰራር ፈጥረናል ማለት ነው። የድርጅት ሰራተኞች ለብቻቸው ማለት ነው። ሶስተኛ ደግሞ የማህበር እቁብ ብለን ደግሞ የፈጠርነው አለ። ስቲል ቅድም መጀመሪያ ላይ ተመሳሳይ ፍላጎት ያላቸውን ነበር ያለው፣ ግን ተመሳሳይ ፍላጎት ያላቸውና ደግሞ የሚተዋወቁ ሰዎች አብረው የሚመጡ እንዴት ነው ዲጂታል እቁብ ላይ ደግሞ የሚስተናገዱት የሚለውን ነገር ደግሞ አስበን የማህበር እቁብ የሚል ፈጥረናል ማለት ነው።
የእቁብ ቴክኖሎጂ በዚህ በባህላዊው የእቁብ አሰራር ውስጥ የነበሩትን ችግሮች ምን ያህል ይቀርፋቸዋል? ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ?
አንዳንድ ያየናቸው ችግሮች ምንድን ነው? ገንዘብ ሰብሳቢዎች ገንዘቡን ኮሌክት ካደረጉ በኋላ ላይገኝ ሊጠፉ ይችላሉ ወይ ገንዘብ የጠፋባቸው፣ ወይም ደግሞ ዲጂታል እቁብን ተጠቀሙ ብለን ስንጠይቃቸው እኛማ ከዚህ በፊት ተበልተናል፣ እንዴት ነው የምንጀምረው? እናንተስ ምንድን ነው ማስተማመኛቸው የሚል ነገር አለ። ሰዋት ንደብ ዘዴ ሙሉ ዋስትና ያለው ነገር በግለሰብ የሚሰበሰብን ነገር ወደ ድርጅት ሌቭል ተደርጎ ድርጅት ሌቭል ሲሆን ደግሞ ድርጅቱ ቴክኖሎጂውን ይዞ ግን ሙሉ ለሙሉ ገንዘብ እንቅስቃሴው እንዳለ በባንክ ስርዓት ውስጥ አስገብተናል። ሶ ይሄም ትልቅ ችግር የሚፈታ ነገር ነው። ሶ ሁሉም እቁብተኛ ዲጂታል እቁብ ላይ ሲገባ ልክ እጣ ሲወጣለት ወይም ደግሞ መጨረሻ መጀመሪያም ሊወጣለት ይችላል። በዛ በሚወጣበት ሰዓት ላይ ዲጂታል እቁብ ሙሉ ለሙሉ የወጣለትን ገንዘብ በስትክክል ይሰጠዋል ማለት ነው። ሶ ገንዘብ ዲሌይ የለም፣ በስትክክል ነው የሚሰጠው። ፔመንቱን በቀላሉ ነው የሚፈጽመው። እጣውን አፕሊኬሽን ላይ ነው የሚከታተለው። ሶ እዚህ መምጣት የሚጠበቅበት ልክ እጣ ሲወጣለት እና ልክ መጨረሻ ላይ ቅድመ ሁኔታዎች ማሟላት ሲኖርበት ብቻ እዚህ መምጣት ይኖርበታል ማለት ነው።
በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
ቴንክ ዩ። በጣም ነው የማመሰግነው።
ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። በሳምንት ውስጥ ወጣትና አንጋፋ የሙዚቃ ሰዎች አዳዲስ ስራዎቻቸውን ለአድማጭ አቅርበዋል። ከእነዚህ መካከል አንዷ ደግሞ 25 የሙዚቃ መድብሎችን ለአድማጮች ያቀረበችው አስቴር አወቀ ናት። አስቴር አወቀ 26ኛ የሙዚቃ መድብሏን በዚህ ሳምንት ለአድማጮች አቅርባለች። መጠሪያው ሶባ ይሰኛል። ራሱን ሶባ የተሰኘውን ዘፈን እንድንሰማ ወድናል። አስቴር ትቀጥላለች።
Mm-hmm.
ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው በማዳመጥ ላይ የምትገኙት። በመቀጠል ወደ ትግራይ ክልል እናቀናለን። ከኤርትራ ሰራዊት መንደሮች በቅርብ ርቀት ላይ የሚገኙ የትግራይ ክልል ነዋሪዎች አሁንም በስጋት ውስጥ እንደሆኑ እየተናገሩ ይገኛሉ። ይህም በተመለከተ ሙልጌታ ጽባ ቀጣዩን ዘገባ አሰናድቷል።
ወይዘሮ መብሬት ኃይለ ስላሰም በትግራይ ምስራቃዊ ዞን ጋንታ አፈሹም ወረዳ ቀርሰበር በሚባል መንደር ነዋሪ ናቸው። በአሁኑ ጊዜ የኤርትራ ሰራዊት ያለው ከመኖሪያ ቤታቸው በቅርብ 100 ሜትሮች የሚገኝ በመሆኑ በከፍተኛ ስጋት ነው እየኖርን ያለነው ብለው ከቤታቸው አቅራቢያ የኤርትራ ሰራዊት አለበት የሚባለው ተራራ እያመላከቱ ገልጸዋል። ተጨንቀን ነው የምናድረው። ሌሊት መጡብን፣ ቀንም ላይ መጡብን ይላል። የሆነ ድምጽ ስንሰማ እንደነግጣለን። ልጆች የሚበሉት አያውቁም። እንኳን ሰው እንስሶቻችንም የቶክስ ድምጽ ከሰሙ እየደነገጡ ናቸው ነው ያሉት። ባለፈው ክረምት በሁለት ቦታዎች ግማሽ ሄክታር የሚሆን መሬታቸው በስንዴ ዘር ተሸፍኖ እንደነበር ገልጸው ያንዱ ቦታ ታጭዶ እንደነበርና በከባድ ጦር መሳሪያ ድብደባ መቃጠሉ ተናግረዋል። እንዲሁም ሌላኛው ሳይታጨድ የኤርትራ ኃይሎች ተቆጣጥረውታል ብለዋል።
ተፍጋትን የኔ በቃ ነው ግጥብናት ምርት ነብነስ በቃ እንኳን ያን ኮደስ
ስጋት አለን። ወደ ማሳችን እንኳን ልንሄድ ወደዛ ፊታችን አዙረን አናይም። ማሳችን እዛ የኤርትራ ሰራዊት ይዘውት ባለበት ቦታ ነው ያለው። ግማሹ ደግሞ በታችኛው በኩል ነበር። የታችኛው ታጭደው ነበር፣ በከባድ መሳሪያ ግን ተቃጥሏል። የአስር አርሶ አደር እህል ተቃጥሏል። ይህ የተቃጠለው ጥቅምት 24 ቀን ነው። ውጊያው በአካባቢው እስከ ጥቅምት 24 ቀጥሎ ነበር፣ ማታ ነው የቆመው ነው ያሉት። በአካባቢው በጦር መሳሪያ የወደሙ ቤቶችና የተቃጠሉ ማሳዎች በብዛት ተመልክቻለሁ። ሌላው በወረዳዋ በአቲ ማይመሳኑ በተባለ ቀበሌ ነዋሪ አርሶ አደር ብርሃነ ገብረ ሕይወት የተባሉ በበኩላቸው
ዒልዎ ድንሽ ኩመደረ ጉዕ በርበረ ያለመለን
ካሁን በፊት በቆሎ፣ ድንች፣ ቃሪያ፣ ቲማቲም እና ሌሎች በመስኖ እናለማ ነበር። ጠላት በመጀመሪያም ገብቶ ነበር፣ ተቆጣጥሮትም ነበር። ግማሹ ሸሽቶ ግማሹ ደግሞ እዚህ ቆይቶ ነበር። ከወጣ በኋላ በከባድ መሳሪያ በአካባቢው ብዙ ቦታዎች ቆፍሮታል ነው ያሉት። በአሁኑ ጊዜ በማሳቸው አቅራቢያ በሳቸው አጠራር ጠላት ያሉት የኤርትራ ሰራዊት በመኖሩ የኤሌክትሪክ ኃይልም በአካባቢ በመቋረጡ መስኖ ማልማት እንዳልቻሉ ገልጸዋል።
አይደ ህዝብ እኮ ቁልሉ ናኒና ማዕዝ ማዕዝ በቃ ሰው ይልገልዩ በረሃ እኒዮ
አሁን እኮ ቀውስ ላይ ነው ያለ ነው። አንዳንዱ የሸሸ አለ፣ አገሩን ትቶ ይሄደም። ግማሾቻችን ደግሞ እዚህ አለን። የትግራይ ሰራዊት እዚህ መሃላችን አለ። ነገር ግን እሱ አልፎ ወደ እኛ ይገባል ወይ ብሎ በመስጋት ወደ ቤቱ ያልተመለሰ አለ ነው ያሉት። ወደ አካባቢያቸው የእርዳታ እህል መግባት መጀመሩ የገለጹት አርሶ አደሩ ይህ ተጠናክሮ ሊቀጥል ይገባል፣ በተለይ የኤርትራ ኃይል ከአካባቢያችን ይውጣለን ብለዋል። በክልሉ ክልተው ላዕሎ ወረዳ ገንፈል በተባለ ቀበሌ በመስኖ ልማት ያገኘሁት አርሶ አደር ገብረ መስቀል ተስፋይ ካሁን በፊት በተለያዩ ተቋማት ተቀጥሮ ይሰራ እንደነበር ገልጾ ጦርነቱ ከተቀሰቀሰ ወዲህ ግን ስራው በመቋረጡ በግብርና ስራ ተሰማርቶ እንዳለ ገልጿል።
ጸረ ተባይ ማግኘታችንም መዳበሪያም የለም በጅ ከነጭራሹ ከተገኘም በጣም ውድ ነው። ከእህል በላይ ነው ውድነቱና በጣም ከባድ ነው። ስለዚህ አማራጭ ስለሌለኝ ግን ለመዳበሪያው ባህላዊ የሆነ መዳበሪያ እየተጠቀምን ነው የምንሰራው። ጸረ ተባይና ሌሎች ነገሮች ጊዜ ያለፈባቸው እንደ አማራጭ እየተጠቀም እየሰራ ነው ያለ።
የሰላም ስምምነቱ ተግባራዊ በማድረግ ለግብርና ስራ ይሁን ለሌሎች ስራዎች የሚያገለግሉ ግብአቶች ወደ ክልሉ እንዲገቡ ጠይቋል።
ሁሉም ነገር የትግራይ ህዝብ በዚህ ሰዓት በረሃብ ከነብሩ በረሃብ እየሞተ ከነ መሬቱ መዳበሪያ በሌለበት ሌሎች ምርጥ ዘሮችን በሌሉበት ተከማትሮ ተቀምጦ ነው ያለው እና በጣም ነው ታዝ ነው። የሚሞት ሰው አለ፣ መድኃኒት የለም፣ ሌሎች ነገሮች። ስለዚህ ይህን ሁሉ ነገር ሰላም ከተፈረመ በኋላ ቶሎ ብሎ ይመጣልና የትግራይ ህዝብም እፎይታ ያገኛል፣ ሰላም ያገኛል የሚል ተስፋ ነበረኝ። አሁን ሳየው ግን ገና በጣም ብዙ ጊዜ እንደሚፈጅ እየታየኝ ነው በራሴ አስተሳሰብ።
ሌላ በመስኖ ልማት ያገኘኋቸው የወረዳዋ ነዋሪ አርሶ አደር ካሳይ ገብረስላሴም
ሽንኩርትን ይኸው በርበሬ ይኸው ጠፍያለሁ በርበሬ ያዚያ
ሽንኩርት ይኸው ተክለናል፣ በርበሬም እዚህ አለ። በርበሬው ጠፍቷል እንጂ ነበር ተምች ስለመታው መድኃኒትም ስላላገኘን ነው። የጋንታ አፈሹም ወረዳ ነዋሪ የሆኑት ወይዘሮ መብርሂት የሰላም ስምምነት ከተካሄደ ወዲህ ላለፈው አንድ ወር ከሁለት ሳምንት የጥይት ድምፅ እንዳንሰማ አድርጎናል ብለው፣ ሆነም አሁንም በከፍተኛ ችግርና ስጋት ውስጥ ነው እየኖርን ያለ ነው ብለዋል።
ጭንቅና ብና ጠገማ ዘለና ዋላ ትረት ከርሕና ይክእልን ወላ ተሰላም ዝርእናሉ የለን ከም ወጠልና ሓድና
ሰላም ጉትኾነ ለንሰም ገርና ነርና
በጭንቅ ነው ያለነው ሰላምም ቢሆን ያየንለት ነገር የለም እርዳታም ቢሆን እኛ ጋር መጣ ካገራችን ቢወጥሉን ሰላም ይሆንልናል ብለን ተስፋ ልናረግ እንችል ነበር ስላልወጣልን ግን ምንድነው ተስፋው ሰላም እንመኛለን ለሁላችንም ሰላም እንፈልጋለን መታረቅ እንፈልጋለን ያለፈው ይበቃል ብሎ አምላክ ፍትህ እንዲሰጠን ልጆቻችንም እንድናይ እንፈልጋለን እነሱ ወደ አገራቸው ሄደው ተፈናቅለው ያሉ ቤተሰቦቻችንም ወደ ቤታቸው እንዲመለሱ እንሻለን 15 16 ሰዎች ነን እኮ አንድ ቤት ውስጥ እየኖርን ያለነው ነው ያሉት ለአሜሪካ ድምጽ ሙልጌታ ጽባህም አድግራት
ባልደረባይ ሙልጌታ አጽባህን በእጅጉ አመሰግናለሁ። በማዳመጥ ላይ ያላችሁት የአሜሪካ ድምጽ ነው። ሰሞነኛ የቴክኖሎጂ ዘርፍ መነጋገሪያ ከሆኑት ጉዳዮች መካከል አንዱ ቻት ጂፒቲ የተሰኘው አገልግሎት ነው። ሰዎች ለሚያቀርቧቸው ጥያቄዎች አፋጣኝ ምላሽ የሚሰጠው አገልግሎት ከዚህ ቀደም ሰዎች በራሳቸው ጥረት ለማዘጋጀት ጊዜ የሚፈጁባቸውን ስራዎች በፍጥነት በመከወን ሳይቀር አድናቆትን እያገኘ ነው። ይሁንና ተማሪዎች ይህንን አገልግሎት ባልተገባ ሁኔታ በመጠቀም በገዛ ላባቸው ሊያዳብሯቸው የሚገቡ ክህሎቶችን እንዳያጡ ስጋት መፈጠሩም አልቀረም። በጉዳዩ ላይ ሙያዊ ሐሳባቸውን እንዲሰጡን የመረጃ ቴክኖሎጂን ጨምሮ በተያያዥ ጉዳዮች ላይ የአመታት ልምድ ያላቸውን አቶ አዱኛ በቀለን ጋብዘናል። አዱኛ፣ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ ይችላሉ። ከምንነቱን ጀምር፣ ምንድን ነው ቻት ጂፒቲ?
ቻት ጂፒቲ ማለት ኖርማሊ ቻት ጂፒቲ የምትለው አስሙ አራሱ ሪፕሬዘንት የምታደርገው የቻት ቦትን ነገር ነው። ከጀርባ ያለ የሰለጠነ የተማረ ኮምፒውተር ጋር የሰው ቋንቋ መረዳት የሚችል ማሽን ጋር ኮሚኒኬት እንድናደርግ ቀረበችልን ቻት ቦት ነች። እኛ ሌላ ሰው ጋር እንደምናወራው ኖርማሊ በምንጠቀምበት ቋንቋ ጥያቄ ብንጠይቀው ብናናግረው ተረድቶ መልስ እንዲሰጥልን ተደርጎ ተዘጋጅቶ የቀረበ አፕሊኬሽን ነው። ባጭሩ ቻትባት ግን የተማረ ኮምፒውተር።
እንደነዚህ ያሉ አገልግሎቶች ከዚህ በፊትም ነበሩ። የምንጠይቃቸው ጥያቄዎች አፋጣኝ ምላሽ የሚሰጡን አገልግሎቶች ነበሩ፣ ልክ ሰው እንደሚያናግረን ሁሉ። ይሄኛው ለየት ያደረገው ምንድን ነው? ለዓለም መነጋገሪያ እንዲሆን ያበቃው ከምን የመነጨ ነው?
ልክ ነህ። ከዚህ በፊትም ያሉ እንደዚህ ቻት የምናደርግባቸው ሰርቪሶች አሉ። አንዳንድ ዌብሳይቶች ላይ ብትገባ ተደጋጋሚ ታያቸዋለህ። ግን ዋነኛው ልዩነቱ ምንድን ነው? ሌላ ጊዜ አውቶሜትድ የሆነ ቻት ቦቶችን ከፍተህ ስታዋራቸው አንተ የሆነ ጥያቄ በኖርማል ሬጉላር እንግሊዘኛ ብትጠይቅ እዛ ቻት ቦት ላይ ያ ቻት ቦት አንተ የጠየቀውን ጥያቄ ተረድቶ ለመመለስ ያለው አቅም ከዚህኛው ቻት ቦት ጋር ሲወዳደር የሆነ ቀንና ሌሊት ነው። ይሄኛው አንደኛ በጣም ትልቅ የሆነ ዴታ ኢንተርኔት ላይ ያሉ እስከ 2021 ዓመተ ምህረት ድረስ ያለን ኢንፎርሜሽን ጠቅላላ ሰብስቦ የሰው ልጆች እንዴት ነው የሚያወሩት እንግሊዝኛን ሲጠቀሙ፣ ይሄንን ቃል ተጠቀሙ በኋላ የሚቀጥለው ቃል የሚጠቀሙት ምንድነው የሚለውን መገመት እንዲያስችለው ራሱን ትሬን አድርጎ የተሰራው ሞዴል እስከዛሬ ከምንጠቀማቸው ቻትቦቶች በብዙ እጥፍ ስማርተር ነው። ይሄ አንደኛ ኖሌጅም አለው ኢንፎርሜሽን አለው። ሁለተኛ የላንጉዌጅ ሞዴሉ ይሄ ኮሙኒኬት የሚያደርግበት መንገድ ሰው ነው ሰው አይደለም የሚለውን መለየት ከመሚያቀጥበት ደረጃ ቀልድ ተናገር ብትለው ቀልድ ይናገራል፣ ኢሴ ጻፍ ብትለው ኢሴ ይጽፋል፣ መልስ ስጠኝ ብትለው በስነ ስርዓት እንደዚህ ፖይንት ፖይንት አድርጎ ይመልስልሃል። ሌቭሉ ኦልሞስት ሰው ነው የሚመስለው። ይሄኛው ሌቭል እስከዛሬ እዚህ ደረጃ ላይ የደረሰ ቻትቦት አልነበረም። በተወሰነ ደረጃ ወይ ሊንክ መስጠት ወይም yes or no ማለት ወይም በጣም በጣም ሎው ሌቭል የሆነ ቻት እንጂ እንደዚህ አድቫንስድ ይሆን አልነበረም እስከዛሬ።
ሌላው ጉዳይ ቻት ጂፒቲ በእውቀት ሽግግር በኩል ከፍተኛ አስተዋጽኦ እንደሚኖረው እየተነገረ ይገኛል። በአንጻሩ ደግሞ ተማሪዎችን ሊያሰንፍ ይችላል የሚል ስጋትም አለ። ተማሪዎች በሚፈልጉት ርዕሰ ጉዳይ ላይ ጥናታዊ ጽሑፎችን እንዲጽፍላቸው ቢያዙት ያንን ከማድረጉ አንጻር ጋር በተገናኘ የኩረጃ ባህልን ሊያስፋፋ ይችላል፣ በገዛ ዕውቀታቸው ብቁ እንዳይሆኑ ሊገረግራቸው ይችላል የሚል ስጋትም አለ። ከዚህ ጋር የተያያዘውን እይታ እንዴት ትገመግመዋለህ?
ከዚህም በፊት ኢቨን በኔ ጀነሬሽን ጊዜ ራሱ ዘ ሴም ኢሹ ነበረ። ለምሳሌ የጉግል ሰርች እና ያሁ ሰርች አልታቪስታ መጀመሪያ አካባቢ ኤርሊ 2000 አካባቢ ወደ ህዝብ በጣም እየወጡ ሲሄዱ ሴም አይነት ኢሹ እንዴ ተማሪዎች እኮ አሁን ጎግል ላይ ሄደው ሰርች አድርገው መልስ አግኝተው ትምህርት ቤት ይዘው ሊሄዱ ነው እና ኩረጃን ሊያበረታታ ነው እኮ ይሄ ነገር የሚል ኢሹ ነበረ ከዚህም በፊት። ግን ትምህርት ቤቶችም ከዛ በኋላ አስተማሪዎችም እየተረዱት ሲሄዱ የሚጠይቁትን ጥያቄ ራሱ መልሱ ተኮርጆ የማይገኝ አይነት ነገር፣ ለምሳሌ እንትና እንትና በስንት ዓመተ ምህረት ተወለደ የሚል ጥያቄ እኔ አስታውሳለሁ ድሮ እንደ አሳይመንት ይሰጠን ነበረ። ምክንያቱም መልሱን ለማግኘት ላይብረሪ ሄደ ከዛም ብበህ ነው 1971 የሚለውን መልስ ይዘምት መጣ። ልክ ግን ጉግል ወይም እንደዚህ ሰርች ኢንጂኖች ሲመጡ እሷን መልስ ማግኘት ቀላል ስለሆነ የቤት ስራዎቹም አሳይመንቶቹም ሰርች ተደርገው የማይገኙ ሆነው አፕዴትድ ሆኑና ከዛ በኋላ ሰርች ኢንጂን አሁን ላይ ኢሹም አይደለም ተማሪዎች እንዳይኮርጁ የሚለው በተወሰነ ደረጃ ነው። ግን አስተማሪዎቹም ትምህርት ቤቱም አዳፕት ስላደረገ ሰርች ኢንጂኖች የማይመልሱት አይነት ከስተም ጥያቄ ነው የሚጠየቀው። ሴም ቲንግ ነው ለቻት ጂፒቲም ሰርች ኢንጂኖች ባይመልሱትም፣ ለምሳሌ ኢሴ መጽሐፍ አሁን እንዳነሳው አይነት ነገር የሆነ ስለ ኤሌክትሪክ ካር ከሆነ ቶፒኩ ስለ ኤሌክትሪክ ካር ኢሴ ጻፍልኝ ቢለው መልሱን ይዞ ይመጣል። የስ አሁን ላይ ኢትስ ቬሪ ሃርድ ቻት ጂፒቲ ነው የጻፈው ወይም ኤአይ ቱል ነው የጻፈው ወይስ ተማሪው ነው የጻፈው የሚለውን አይደንቲፋይ ለማድረግ አስተማሪዎችም ትምህርት ቤቶችም ሲላመዱ እንደዚህ አይነት ኤአይ ቱሎች የማይመልሱት ጥያቄ ይሆናል የሚጠየቀው። የሆነ ሶሉሽን መምጣቱ አይቀርም። ለጊዜው ግን የስ ዲስራፕት ያደርጋል የመማሩን ነገር። ምንም ቼክ ማድረጊያ ቱሎች እግረ መንገዳቸውን እየወጡ ነው። ከቻት ጂፒቲ የወጣ ኢሴ ነው ወይስ አይደለም የሚሉት ቱሎች እግረ መንገዳቸውን ሰሞኑን ራሱ እየተለቀቁ ነው እና አስተማሪዎች እነሱን ተጠቅመው ቼክ ማድረግ እስከሚችሉ ድረስ ኢትስ ገነ ቢ ፕሮብለም፣ ግን ኢትስ ናት ገነ ቢ ሜጀር ፕሮብለም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ስታስበው ተማሪዎችን የምትጠይቀው ያውቃሉ አያውቁም መስራት ይችላሉ አይችሉም ሳይሆን የሆነ ፕሮብለም ሶልቭ ማድረግ የሚችሉበት ደረጃ ላይ ደርሰዋል ወይ ነው ነገር እየሆነ። ቻት ጂፒቲንም ተጠቅመው ጉግልንም ተጠቅመው መመለስ ከቻሉ ዘ ኔክስት ሌቭል ኦፍ ጥያቄ ነው መጠየቅ ያለባቸው።
በዘርፉ ውስጥ ለበርካታ ዓመታት እንደቆየ ሰው ይህንን አገልግሎት አንተ ስትሞክረው ከዚህ በፊት ከነበሩት ሁሉ ያስገረመህ ትኩረትን የሳቡት አንድ ሁለት ነጥቦችን ማንሳት ይቻል ይሆን?
ያ ማለት እኔም እንደ የሆነ ሰዓት ላይ የሚፈጠሩ ቴክኖሎጂዎች አሉ፣ በስማም ይሄ ነገር ብዙ ነገር ነው የሚቀይረው የሚያስብልህ አይነት ቴክኖሎጂ። ለመጨረሻ ጊዜ ማስታውሰው 2007 ላይ አይፎን ሲለቀቅ ኢንተርኔት ብራውዚንግን፣ ስልክ መደወልን፣ ቴክስቲንግን በደንብ ስሞለር በሆነ ዲቫይስ አቬለብል አድርጎ ለዓለም ሲያቀርብ ኦኬ ይሄ ነገርማ ብዙ ነገር ይቀይራል የሚለው የተሰማኝ ያኔ ነው ላስት ታይም። ከዛ በፊት ሜቢ ኢንተርኔት ራሱ ሲመጣ ሊሆን ይችላል እንደዛ አይነት የሆነ ሂውጅ ቼንጅ ሲመጣ የሚያሳይ ቴክኖሎጂ። ይሄም ቻት ጂፒቲም ከአይፎን ሪሊዝ የተለየ አይነት ኢምፓክት የሚያሰማ አይደለም። ትልቅ ነው ኢምፓክቱ ስታስበው። ለምሳሌ በፊት እነ ጉግል ሲመጡ ወይም ኢንተርኔት ሲመጣ ወይም ስልክ እጅ ላይ ሲገባ አቬለብል እንዲሆንልህ ያደረገው ነገር ኢንፎርሜሽን ነው። ከየትም ኮርነር ሆነ በፊት ኢንፎርሜሽን ለማግኘት ላይብራሪ ገብተህ መጽሐፍ አንብበህ ወይ አስታውሰህ ልታገኝ የምትችለውን የነበረውን አሁን እጅህ ላይ ኢንፎርሜሽን አቬለብል አደረገ። ሶ ኢት ዋዝ ሂውጅ። ይሄኛው ደግሞ ስኪልን ነው እጅህ ላይ አቬለብል ያደረገው። እንደውም አንድ ስቴፕ አሄድ ዊች ኢዝ ለምሳሌ አንተ ዲዛይነር መሆን የምትፈልግ ሰው ከሆንክ ወይም የሆነ ፍላየር ኢቨንት ኖሮ ፍላየር መስራት ከፈለግ በፊት ፎቶሾፕ ተምረህ ከዛ ስኪልህን ዴቨሎፕ አድርገህ ከለር ኮምቢኔሽን ተምረህ የምትሰራውን የነበረውን አሁን ግን እንደዚህ እንደዚህ አይነት ፍላየር እፈልጋለሁ ብለህ ታይፕ በማድረግ ጀነሬት የሚደረግበትን ስኪሎች ነው እነዚህ ኤአይ ቱሎች ፕሮቫይድ እያደረጉ ያሉት። የእውነት የሰውን ሀሳብ የሚረዳበት ደረጃ ላይ 2023 ላይ ነው 2025 ላይ ነው 2027 ላይ ነው የሚደርሰው? መድረሰው አይቀርም። ግን የሆነ ሰዓት ላይ ግን እስኪደርስ በጉጉት ነበር የምንጠብቀው ሁሉም ሰው ፐብሊክሊ አቬለብል ስላልሆነ። ይህንን ግን ስናይ እኔ ከጠበቅኩት በላይ አድቫንስድ የሆነ ሲስተም ነው፣ ወደፊቱን የበለጠ አጓጊ ያደርገዋል። አንተ አስተያየት አስገራሚ ነው ወይ ላልከኝ፣ አስገራሚ ብቻ አይደለም እጅግ በጣም አስገራሚ ነው። ያልተጠበቀ አይነት ፕሮግረስ ነው።
እጅግ በጣም አመሰግናለሁ አዱኛ በቀለ። ኢቫንጋርድ ቴክ የተሰኘ የቴክኖሎጂ ትምህርት ቤት መስራችና ሐላፊነህ ከሰሞኑኛ የቴክኖሎጂ አነጋጋሪ ጉዳዮች መካከል አንዱ ስለሆነው ቻት ጂፒቲ ምንነትና ተያያዥ ጉዳዮች ሐሳብህን ስላጋራህን በአድማጮች ስም በእጅጉ አመሰግናለሁ።
አመሰግናለሁ ነው።
ኢትዮጵያ በማደጉ የተወሰደች የ12 ዓመት ህፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ህፃናት የማንበብና መጻፍ ክህሎታቸው እንዲያዳብሩ የሚያስችሉ መጻሕፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማሊኛ የተጻፉ አዳዲስ ታሪክ ያላቸው ከ100,000 በላይ መጻሕፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ይናገራሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝሽ ቆይናት ቀጥሎ ይቀርባል።
በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው። ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደግ የወሰዷት የ12 ዓመት ልጅ አለቻቸው ሌላ አንጀሊተስ።
We met Layla for the first time as a 6-month-old in Addis Ababa. My husband and I went together.
ሌላ ለመጀመሪያ ጊዜ ተዋውቀናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቀፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው።
የስደተኝነትን ህይወት በየግላቸው የሚያቆት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት ገና የሶስት ዓመት ልጅ ያለች ነበር። ይህን የመጀመሪያ ጉዟን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሑፍ ታሰፍር ነበር።
It was always really awesome to remember writing the memories of being able to put those memories onto the pages and sharing them with everyone around the world.
መጽሐፍ ነው ደስ የሚለኝ ኢትዮጵያ ሄጄ ያሳለፍኳቸውን ትዝታዎች በወረቀት ላይ ስጽፋቸውና ለሰው ሳካፍላቸው በጣም ደስ ይለኛል።
እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህፃናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጻሕፍት መነሻ የሆኑት። እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህፃናት መጻሕፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች።
It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in?
በጣም በነካው ነገር ልጆች መጻሕፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጻሕፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጻሕፍቶችን ስንፈልግ አንድ 5 መጻሕፍ ወደ አሳተመ የጀርመን ድርጅት ጠቆመኝ። ያ ነው ምን ያክል የመጻሕፍት ችግር እንዳለ ያመለከተኝ።
Our goal is by closing this gap, one big gap is the lack of early reader books.
ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ 200 መጻሕፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጻሕፍቶችን ማዘጋጀት ነው።
ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ 105,000 መጻሕፍትን በኢትዮጵያ ለሚገኙ ህፃናት ያደረሱ ሲሆን ከነዚህ ውስጥ 107 በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን 2 መጻሕፍቶችን የጻፈች ሲሆን በተወለደችበት ሀገር ያሉ ህፃናትን መርዳት በመቻሏ በጣም ደስተኛ ናት።
It makes me feel like super proud, a fact that like no one can take it away from me and that I've given back to my birthplace means so much.
ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅ። በአማርኛም በእንግሊዘኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ።
ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው።
I want for them to be able to experience the books that I experience. I want them to be able to travel into new worlds and to be able to write new
ኢትዮጵያ ውስጥ ያሉ ህፃናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ መኛለሁ።
ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህፃናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህፃናትን ማንበብና መጻፍ እንዲችሉ ከመገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች።
Well, we founded this organization with the belief that collaboration was a key element.
ይህን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንደውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን።
For example, we did a collaboration with an organization called WEMA that got our books in Tembarsa and Amharic to, you know, rural Ethiopia for their schools and libraries.
WEMA የሚባል ድርጅት የኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጭ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን።
መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች።
ስታድግ
ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም ፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል።
The fact that I could do that felt like a superpower.
ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ። ድርቢያ ብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህፃናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ 100 ሺህ መጽሐፍትን ለኢትዮጵያ ህፃናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። መሰናዶውን በማቀናበር አብራን የቆየችው ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ታስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ለስንብት የምዕራባውያን የሙዚቃ ንግሥቶች መካከል አንዷ የሆነችውን ሌዲ ጋጋን ሙዚቃ እጋብዛችኋለሁ። የሰላም ምሽት ይሁንላችሁ። ደህና እደሩ።
Raise your head, look into my wishful eyes. That fear that's inside you, will lift, give it time. I can see everything you're blind to now. Your prayers will be answered.